ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ የመጀመሪያውን ክፍል አቅርበን የጥቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ለናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘናዘና
1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። የመጀመሪያው ክፍል መቅደም። የተንቀሳቃሽ ስዕል አዘጋጆች ቢያረካክሱትም የስነ ምግባር ሰዎች ቢዘባበቱበትም ታሪክ ጸሐፊዎች የሥራዎቹን ክፋት በመቆርቆር ቢገልጹም ሄንሪ ስምንተኛ ዝቅሊል በማይችል ታላቅነት በእንግሊዝ ታሪክ መድረክ ላይ ያንፈራጥጥበታል። የሥራዎቹ ውጤቶች ሲታዩም እነሱን ለመፍራት የተገፋፋባቸው ትንሽነትና የራስ ብቻ ፍቅር ያለባቸው ጠባዮች ሊረሱለት ይችላሉ። የአንድን ሰው ዋጋ ገምተው ተገቢውን ክብር በማይነፉ እንግሊዞች የተጻፈ አንድ መጽሐፍ ይህን የመሰለውንና ሌላውንም ብዙ የምስጋና አስተያየት ሄንሪ ስምንተኛ ለተባለው የእንግሊዝ ንጉሥ ይሰጣል። ሄንሪ ስምንተኛ ማንንም ቀርቶ የተማስ ሞርን ያህል ታላቅ ሰው አንገት ያስቆረጠ፣ ከሕግና ከልማድ ውጭ ሆኖ በየጊዜው ይለዋውጣቸው ከነበሩ ሚስቶቹ አንዷንም እንዲሁ ራሷን ያስቆረጠ፣ በብዙ ነገር ጨካኝና ሕሊና የሌለው ሰው ይባል ነበር። ይሁን እንጂ በዚሁ ጎን ማንም ሊክዳቸው የማይችል ታላላቅ ሥራዎች ላገሩ ፈጽሞ በማለፉ ታላቅነቱ አይቀነስም ተባለ። በክፋትና በደግነት ማነጻጸሩ ትንቶውና ወደ ባለውለታነት ስንገባም አጼ ቴዎድሮስ በኢትዮጵያ የሠሩትንና ሄንሪ ስምንተኛ ለእንግሊዝ የሠራውን ውለታ ስናነጻጽረው የቴዎድሮስ ሙያና ውለታ እጅግ ልቆ ስለምናገኘው ቴዎድሮስ በኢትዮጵያ ታሪክ መድረክ ላይ ያንፈራጥጣሉ ብንል ጠባብ አገላለጽ ይሆናል። ቴዎድሮስ ገና ገና ወደፊት በሚመጣው የኢትዮጵያ ትውልድ ልብ ውስጥ እንደንቁ ያበራሉ። የሀገራችን የቆየ ታሪክ አጻጻፍና የዘመናችን ተቺዎች አስተያየት አስተጣጥ በመንም የማይለያይ በመሆኑ የሚጠሉትን መልአክ ሰይጣን የሚወዱትን ሰይጣን መልአክ ማድረግ የተለመደ ቅሌት ነው። በዚህ ሁኔታ በዘመናቸው የጊዜውን ትውልድ ስሜትና ፍላጎት ወደ ፈለጉበት አቅጣጫ ሊነዱት ከሚችሉት ካህናትና መሳፍንት ጋር በፍጹም ያልተስማሙት ቴዎድሮስ መልአክ ባይሆኑ እንኳ መልአካዊ ሰው ሆነው ሳለ ጠላቶቻቸው ከሰይጣናትም መካከል በክፋት በለጥ ብሎ የታወቀውን ሰይጣናት መስለው በሕይወታቸው ሲያበሳጯቸው ከሞቱ በኋላ ሲያስወቅሷቸው ኖሩ። የመሐመድ ግራኝን ኃይለኝነት ለመግለጽ መካከለኛ ሰውነት የነበረውን ሰው ራስ ዳሸን ተራራ ይበልጥ ነበር ብለው በሚተርቱት አይነት በቴዎድሮስም ላይ ተራራ የሚያክል የሐሰት ወንጀል ተከምሮባቸው ይገኝ ነበር። ይሁን እንጂ 1812 ዓመተ ምህረት ገደማ ተወልደው በ1846 ዓመተ ምህረት ነግሰው በ1860 ዓመተ ምህረት በገዛ እጃቸው ሕይወታቸውን ያሳለፉት አጼ ቴዎድሮስ ዳግማዊ ያን ኢትዮጵያዊ ትውልድ ብቻ ንጉሠ ነገሥት ባለመሆናቸው የስድቡ ቀለም እየደበዘዘ በመሄድ ላይ ነው። አጼ ቴዎድሮስ በዘመናቸው የነበረውን ትውልድ በማይበገረው ብርታታቸውና በድል አድራጊው ሠራዊታቸው ብቻ አሳምነው የራስ ብቻ ፍቅር፣ ድንቁርና፣ ምቀኝነት፣ አመስ ሳያቋርጡ ባገነፈሏቸው ጠላቶች ሴራ፣ በውጭ ሰዎች ተንኮል አገራቸውን በከበባት የጠላት ኃይል በራሳቸውን በስጭና ግትር ጠባይ ምክንያትነት ከወደቁበት ጊዜ ድረስ ከገናናዎቹ የዓለም ንጉሶች እንደ አንዱ በሚያስቆጥር ታላቅነት መጥተውታል። የዛሬውንና የወደፊቱን የኢትዮጵያ ትውልድም በመንፈስ ይገዙታል። ነገር ግን ታላቁ ቴዎድሮስን ከኛ ቀድመው ያወቋቸው የውጭ ሰዎች ነበሩ። የልዩ ልዩ አገር ዜጎች የሆኑ ሰዎች ምንም እንኳ አንዳንዶቹ የፈጸሟቸውን የጭካኔና የስህተት ስራዎች በማጋነን ለመንቀፍ ቢሞክሩ፣ ሁሉም የኔን ታላቅ ሰው ስራና መንፈስ አመዛዝነው በዓለም ከተነሱት አገራቸውን አፍቃሪዎች ጀግኖችና ታላላቅ አስተዳዳሪዎች ከሆኑ ጥቂት ንጉሶች አንዱ መሆናቸውን በትክክል ሲያውቁ እኛ አብዛኛዎቻችን የምናውቃቸው በገዳይነታቸው በአቃጣይነታቸውና በወራሪነታቸው ነበር። የዚያ ዘመኑ ትውልድ ባያውቃቸውም አይፈረድበትም። ልማዱና አስተሳሰቡ እንግዳ ከሆነው አስተሳሰባቸው፣ መንፈሱ እጅግ ቀድሞት ከተራመደው መንፈሳቸው በጣም የራቀ ከመሆኑ በላይ እሳቸው ወደፊት፣ ህዝቡ ወደኋላ ሲሳሳቡ በመካከሉ ያለው ችግር የሚያግባባ አልነበረም። በአሁኑ ጊዜም አጼ ቴዎድሮስን አያቶቻችን ባለማወቅ ገለው ከቀበሯቸው ቦታ ለማውጣት በመታጣብ ላይ ያለን መሆናችን በጉድፍ ይታያል። ለዚህም ብዙ ተግባር ሲከናወን ይገኛል። በአሁኑ ጊዜ ስለ እሳቸው የሚነገሩትና የሚሰሩት ሁሉ ነገሮች አጼ ቴዎድሮስ ካሁኑና ወደፊት ከሚመጣው የኢትዮጵያ ትውልድ ጋር በዘመናቸው ከነበረው ትውልድ ጋር ያልሆነላቸውን ያህል በመንፈስና በአስተሳሰብ የሚስማሙ ሰው እንደነበሩ የሚያስረዱ ምስክሮች ናቸው። በኢትዮጵያ ውስጥ በቴዎድሮስ አይነት ተነስቶ፣ በቴዎድሮስ አይነት ሰርቶ፣ በቴዎድሮስ አይነት ያለፈ ታላቅ ሰው ቀድሟቸው ስላልተፈጠረ ሰሯቸው የሚባሉትን ስህተቶችና የጭካኔ ስራዎች ወደ ጎን ተወት አድርገው አንዳንድ የውጭ ሰዎች ለአገሩ የመጀመሪያውና እሱ ብቻ የሆነው አገሩን አፍቃሪ ብለው ይጠሯቸዋል። እርግጥ ነው በየዘመኑ አገራቸውን የሚወዱ ብዙ ታላላቅ ኢትዮጵያውያን እየተነሱ ከጊዜው አስተሳሰብ ጋር ሳይጋጩ ከአካባቢያቸው ጋር ተስማምተው ኑረው በሰላም አልፈዋል። በእርሳቸው ዘመን ግን በኢትዮጵያ ፍቅር ተቃጥለው ለውጭ ሀገራቸው ለኢትዮጵያ ደህንነት ላቀዱት ሰፊ ዓላማ ጠራቶች የመሰሏቸውን ወገኖቻቸውንም ያለ ምህረት አቃጥለው የሞቱት ቆራጥ አገሩን አፍቃሪ በርግጥ ራሳቸው ብቻ ነበሩ። ስለዚህ እኔን በረጅም ታሪካችን ውስጥ ልዩ ቦታ ያላቸው ታላቅ ሰው ቆራጭ፣ ፈላጭ፣ ገዳይ፣ አቃጣይ ነበሩ እያል ማንም ሲፈጽመው የኖረ ስህተታቸውን ከምናጋነን ይልቅ ጠቅላላ ሁኔታቸውን ለመረዳትና ከራሳችን ጋር ለማስተዋወቅ መሞከር ከተግባሮቻችን አንዱ ሊሆን የሚገባው ነው። በዚህም መሰረት ራሴን ስለ አጼ ቴዎድሮስ አንድ መጽሐፍ ለመጻፍ የብዙ ጊዜ ምኞት ነበረኝ። የተወለድኩበት ቦታ በጎጃም ጠቅላይ ግዛት ውስጥ በጣና ባህር ድንበር በሚገኘውና በጎንደር አካባቢ ካለው የበጌ ምድር ግዛት ጋር በሚዋሰነው አሸፈር በሚባለው ቦታ ከመሆኑ በላይ በዘሬ ከሁለቱም ክፍሎች እጅግ በመከላከሌም በዚያው በማደጌም በጣና አካባቢ ካሉት የጎጃምና የበጌ ምድር ግዛቶች ብዙዎችን እንደ አክስቶቼና አጎቶቼ ከልጅነቴ ጀምሬ አውቃቸዋለሁ። ይህም መጽሐፍ ስጽፍም ስለ አንዳንድ ቦታዎች ለመናገር በማስብበት ጊዜ ብዙ ትዝታ፣ በተለይም ስዘፈዘፍ ያደግኩበት የጣና ሐይቅ ትዝታ ከፊቴ እየቀረበ ናፍቆት ያሳድርብኝ ነበር። ይህም በመሆኑ የአጼ ቴዎድሮስን ታሪክ በታሪክ መጽሐፍ ተጽፎ ከማየቴ በፊት ታሪክነትም አፈታሪክነትም ባለበት ሁኔታ ከብዙ ሽማግሎች እንደ ተረት ስሰማው ቆይቼ ነበር። ይህ መጽሐፍ ከመጀመሪያ በፊትም የአጼ ቴዎድሮስን ሥራና መንፈስ በራሴ ድርሻ የምችለውን ያህል እገልጽበታለሁ ብዬ ያሰብኩትን አንድ ረጅም የግጥም ጽሑፍ ጀምሬ ነበር። ነገር ግን አንድ ደብተር ከጨረስኩ በኋላ አቋርጬ ሐሳቤን በሌላ መልክ ለመጻፍ ፈለኩ። ጊዜው ሲፈቅድልኝም ይኸው ይህን መጽሐፍ ጽፌ ለማቅረብ ቻልኩ። ይህን መጽሐፍ በልብ ወለድ ታሪክነት ስደርስ በአፈ ታሪክም በተጻፈ ታሪክም የሚነገሩትን ብዙ ቦታዎችና የሰው ስሞች አልተውም። ነገር ግን ታሪካዊ ልብ ወለድ እንጂ ታሪክ ስላልጻፍ ብዙ ሰዎችንና እጅግ ብዙ ነገሮችን በየተስማሚው ጊዜና ቦታ ራሴ እየፈጠርኩ አግብቻለሁ። ታሪካዊ ቲያትሮን ወይም ታሪካዊ ልብ ወለድ ታሪክ የሚጽፉ ደራሲያን ሁሉ በእውነት የነበሩ ሰዎችን ስምና እንዲሁም ጊዜውንና የታሪኩን ቅደም ተከተል ጨርሰው ሳይለቁ የራሳቸውን ድርሰት እንደሚፈጥሩ ሁሉ እኔም በእውነት የነበሩትን ቴዎድሮስን መሰረት አድርጌ የራሴን ድርሰት አቀረብኩ። ከዚህም ጋር ከእሳቸው በፊት የነበረውን ሁኔታና የነበሩትን ሰዎች የአገሪቱንም የቆየ ባህል አብሬ ለመግለጽ እስከተቻለኝ ሞክሬያለሁ። በቋንቋ በኩል እንኳ ሳይቀር በተለይ ሰዎቹ ንግግር በሚለዋወጡባቸው ክፍሎች ላይ የአካባቢው ሕዝብ የሚናገረውን ለመግለጽ እስከተቻለኝ ሞክሬያለሁ። ታሪካዊ ልቦለድ መጽሐፍ ከሌላው አይነት ልቦለድ የበለጠ አስቸጋሪ ነው። ምክንያቱም ታሪኩንና ልቦለዱን ማዋሃዱ ከባድ ችግር በመሆኑ ነው። ማንኛውም ደራሲ ቴዎድሮስን ሳይለቅ የራሱን ቴዎድሮስ ሊያቀርብ ይችላል። ግን ልቦለዱ አንድ አይና እንዳያደርገው መጠንቀቅ፣ የባለ ታሪኩን እውነተኛ ታሪክም አስቀድሞ ማንበብ አለበት። አንዱ ደራሲ አጼ ቴዎድሮስ ያለ ምንም ምክንያት ሲገድሉ፣ እጅና እግር ሲቆርጡ፣ ቤት ሲያቃጥሉ፣ ቤተክርስቲያን ሲበዘብዙ የፈጸሙትን በደል ብቻ እያጋነነ ከፍጹም ጭካኔ ከፍጹም አውሬነት ጋር ቢያቀርባቸው አንድ ሰይጣን ቴዎድሮስ ራሱ ሊፈስ ቻለ ማለት ነው። ሌላው ደግሞ ሁልጊዜ ቀን ሲያስቡ ሲደክሙ፣ ሁልጊዜ ለሀገራቸው መልካም ውጤት ሲያስገኙ የሰሩትን መልካም ስራ ብቻ እያጋነነ ተቀጡ፣ ተጎዱ የሚባሉትም በራሳቸው መጥፎ ስራ እንጂ በቴዎድሮስ ጭካኔና ክፋት አለመሆኑን እየገለጸና አጥፊዎቹን ሰይጣን እያደረገ ቢሰጥ መልአክ ቴዎድሮስን ራሱ ፈጠረ ማለት ነው። ከሁለቱም የተለየው ደራሲ ደግሞ ሰው እንደመሆናቸው መጠን ክፉም ደግም ቢሰሩ የሚያመዝነውን ወገን አይቶ ደግም ቢበላቸው ክፉ ቴዎድሮስ ፍጹም መልአክም ፍጹም ሰይጣንም ሳይሆኑ አገራቸውን የሚወዱ አንድ ታላቅ ሰው የነበሩ መሆናቸውን ሊገልጽ ይችላል። በራሴ በኩል ይህን ታሪካዊ ልቦለድ ስጽፍ መልአክ ወይም ሰይጣን ቴዎድሮስ ሳይሆን ሰው ቴዎድሮስ ለማሳየት ነው። አጼ ቴዎድሮስ ሩፍሩና ለጋስ ሰው ነበሩ። ቀደም ብዬ እንደገለጽሁት የወደደውን ሊቀ መላእክት ሚካኤል እንጂ በሴትና በወንድ ግንኙነት የተፈጠረ ሰው አይደለም የሚለው የከንቱ ውዳሴ ደራሲ ሲራገመም የዚያን ያህል በመሆኑ ብዙ ሰዎች በገለጹት አስተያየት አጼ ቴዎድሮስ ሰብአዊ ርኅራሄ ጨርሶ የሌላቸው ሰው መስለው ይታያሉ። ነገር ግን በአጼ ቴዎድሮስ ላይ ጎልተው ከሚታዩት ባህሪዎች አንዱ ፍጹም የሆነ ርኅራሄ ነው። ከታላቅ በትጭት ላይ ወድቀው ፍጹም የጭካኔ ሥራ ይፈጽሙ ነበር በሚባሉበት ጊዜ እንኳን አልፎ አልፎ የሚያሳዩት ርኅራሄና ጸጸት፣ ለጠላቶቻቸውም የሚያደርጉት ይቅርታ፣ በሰው ክፋት የተጋረደ ታላቅ መንፈስ እንደነበራቸው የሚያሳይ ነው። እንግሊዞች ወደ ኢትዮጵያ የዘመቱበትን ታሪክ የሚገልጸው መዝገብ በዚያ ዘመኑ የገንዘብ ዋጋ የእንግሊዝ መንግስት 9 ሚሊዮን ፓውንድ አውጥቶ የጦር ኃይል እንዲልክ ስላስገደዱት ጠላት ንጉሠ ነገሥት የሚከተለውን ይገልጻል። ቴዎድሮስ በነገሱበት ጊዜ በጣም ብዙ የአረመኔነትና የጭካኔ ሥራዎች እንዳይፈጽሙ አገዱ። የባራ ንግድን አጠፉ። የጌታዋ በች በሕይወት በኖሩበት ዘመን ሁሉ አጼ ቴዎድሮስ ሰብአዊ ርኅራሄ ያላቸው፣ ከመጠጥ የራቁ፣ ከማንኛውም ጎጂ ነገር የተቆጠቡ፣ ባላቸው ነገር ሁሉ ተደስተውና ጠግበው የሚኖሩ ሰው እንደነበሩና ከፍታቸው ሞት በኋላ ግን በአገራቸው ሰዎች ዘንድ ስማቸውን ያጠፋውንና የውጭ ጦር ወደ አገራቸው እንዲገባ ያደረገውን ጭካኔና ጥፋት ሰሩ ይባላል። ከጊዜ በኋላ በአጼ ቴዎድሮስ ትእዛዝ ታስሮ እንግሊዞች እስከመጡበት ጊዜ ድረስ የቆየውና ጆን ቤልን ይበልጥ ከሚወዱ በቀር ከማንኛውም የነጭ ዘር ይበልጥ አጼ ቴዎድሮስ ያቀርቡኝ፣ ይወዱኝ፣ ቃሌንም ይሰሙልኝ ነበር የሚለው የጆን ቤል ልጅ ባል የስዊሱ ተወላጅ ቴዎፍሎስ ዋልደማየር የአጼ ቴዎድሮስ ሁኔታ በእርግጥ ያሳዘነው በሚመስል ሁኔታ ብዙ ነገር ሲጽፍ የንጉሱን የርኅራኄ ጠባይ አንስቶ አንድ ቀን ከንጉሱ ጋር በገጠር ቦታ ስንሄድ አንዲት በግማሽ የተራበችና ልብሷ ትቷት የሄደ ደሃ ሴት አገኘን። ንጉሱ ከበቅሏቸው ወርደው የራሳቸውን ሸማ አውልቀው ሰጥቷት፣ ከዚያ በኋላ ገንዘብ ጨምረው ሊሰጧት ቢፈልጉ ገንዘብ በእጃቸው ስላልነበረ ጥቂት ብር ሊያበድራቸው እችል እንደሆን ጠየቁኝ። እኔም አወጃን ሆይ 5 ብር ስለያዝኩኝ ሊወስዱ ይችላሉ ብዬ መለስኩላቸው። እሱንም ወስደው ለሴትየዋ ሰጥቷት፣ ይህ ገንዘብ ብዙ በጎች ሊገዛላት ይችል ስለነበር ሴትየዋ እየፈነጠዘች ሄደች። ማምሻ ንጉሱ 100 ብር ሰጡኝ ይላል። ዋልድማየር በግድ የአጼ ቴዎድሮስን ሁኔታ የተረዳ ይመስላል። በመጨረሻው ጊዜ እንዴት እንደፈራቸው ሲገልጽ እንኳን ድሮ ልበ ርቱዕ የነበሩት አሁን ግን አስፈሪና ጨካኝ ከሆኑት ንጉሥ መራቅን ተመኘው አለ እንጂ እንዲያው ዝም ብሎ አረመኔ ሊላቸው አልፈለገም። ውልትር ክላውዴን እጅግ በጣም ለጋስ፣ ከማንኛውም ስግብግብነት ሁሉ ነፃ የሆኑ ሰው ናቸው ብሏል። አጼ ቴዎድሮስ የሸፈተው ሕዝብ ከብት እንዲዘረፍ በሚያዙበት ጊዜ እንኳ የራሳቸውን ድርሻ ምን ይሰሩበት እንደነበር ሲገልጹ አለቃ ዘነብ የሚከተለውን ጽፈዋል። ከብቱም ለንጉሱ 2 እጅ፣ ለወታደሩ 1 እጅ ይደርሰዋል። የንጉሱንም ዕጣ ጉልበት ለሌለው፣ ለደካማ፣ ለታመመ፣ ለእንግዳ ይሰጡታል። አጼ ቴዎድሮስ ፍጹም ጭካኔ ይሰሩ ነበር በሚባልበት ጊዜ እንኳ ርኅራኄያቸው ጨርሶ ትቷቸው አልጠፋም ነበር። ለምሳሌ አለቃ ወልደ ማርያም የተባሉት ኢትዮጵያዊ ጸሐፊ፣ ሙሴ ጊልሞት የተባሉት ፈረንሳዊ ያሳተሙት የአጼ ቴዎድሮስ ታሪክ እንዲህ ይላል። ይህንንም ፊት እንደተናገር በይፋ ከተማ ቤት እያስገቡ አነደሩት። ከመንገድ በላይ በታችም የነበሩ ቤት ሁሉ በሰው መቃጠል አለቀ። እንዲህ ባለቀ ጊዜ ደብረ ታቦር ላይ እርግዝ እመጫትም ወንዱም እየተያዙ ሲቃጠሉ ቢመሽ ቤትም ቢያልቅ ከሜዳ ላይ እየጠበቁ በዝናም ራቁታቸውን አደሩ። በማግስቱ ለማቃጠል ቤት ሲገቡ የአምስት ዓመት ልጅ እናቱን እጇን ይዞ እንደ ትናንት ዝናብ እንዳይመታ ነይ ቶሎ እንግባ እያለ ሲያለቅስ እናቱም ስታለቅስ አይተው ጠየቁ። የልጁንም ነገር በሰሙ ፈጣሪ ምን ነው እንዲህ ታደርገኛለህ? ወይኔን ቶሎ ግደል፣ ህዝብ ይረፍ ብለው አልቀሰው ሊቃጠሉ የቀረቡትን ሁሉ ምረውት በያገሩ ገባ። ለአጼ ቴዎድሮስ አስተያየትና ድጋፍ ለመስጠት ሳይሞክሩ ዝም ብለው የሚናገሩት አለቃ ወልደ ማርያም ከዚህ ቀጥለው አንድ ሰው ቤቱ ሲቃጠል ሳያውቀው በእህል ጉድጓድ ውስጥ ገብቶ ከሳቱ ድኖ ስላዩት ቴዎድሮስ የእግዚአብሔርን ሥራ አድንቀው እንዲህ መተዋቸውን ይገልጻሉ። አጼ ቴዎድሮስ ጸሐፊ የነበሩት አለቃ ዘነብ ጸባውት ኤኖ ሊትማን የተባሉ ጀርመናዊ ያሳተሙት የአጼ ቴዎድሮስ ታሪክ የተጌታዋችን ሬሳ ይዘው በሚንከራተቱበት ጊዜ የወጓቸውን ጠላቶች እንኳ ተማረኳቸው በኋላ ለመድኃኔዓለም ብለው እንደለቀቋቸው ከዚህም በቀር በየቦታው ሽፍቶችን ባጠፉ መጠን ብዙ ጊዜ ስለመድኃኔዓለም እያሉ ጠላቶቻቸውን መልቀቃቸውን ይገልጻሉ። ጀግናው ቴዎድሮስ ለአጼ ቴዎድሮስ ስለብዙ ስራቸው አሟጋች ነገር ሲፈጠር ጀግንነታቸው ብቻ ሁሉም ተስማምቶ መስክሮለት ከመጉቱ ወጥቷል። ያ የተደማት የሚያወርድባቸው ዶክተር ሄንሪ ስተርን እንኳን ታሳ በነዚያ ጊዜዎች ያሳያቸው ፍራቻ ጨርሶ የሌለበት ጀግንነትና የጦርነት ስልት ወዳጆቹም ጠላቶቹም እንዲያደንቁትና እንዲያጨበጭቡለት አድርገውታል ይላል። አጼ ቴዎድሮስ ጀግንነት የማንም ብር የማንም አፍ መሰከር ከመሆን ራስ የሚባል ነገር ታውቁ በያጣጫው ተንከራተው አንድ ያደረጉት ኢትዮጵያ አፈር ይመሰክራል። አንዳንድ ሰዎች አጼ ቴዎድሮስን ጥቁሩ ናፖሊዮን ይሏቸዋል ይባላል። አንዳንዶቹም ጠቅላላ ስራቸውና መንፈሳቸው የሚመሳሰለው ከታላቁ ጴጥሮስ ጋር ነው ይላሉ። ምናልባት ከጴጥሮስ ጋር የሚመሳሰሉባቸው አንዳንድ ነገሮች አሉ። ከናፖሊዮን ጋር ግን ብዙ መመሳሰል ያላቸው አይመስሉም። ናፖሊዮን የተነሳው ነፃነት፣ እኩልነት፣ ወንድማማችነት በሚሉ ቃሎች አንድ በሆነ በሰለጠነ ህዝብ መካከል ሲሆን የህዝቡን ሙሉ ድጋፍና ኃይል ይዞ ያን ያህል ድል አገኘ። ቴዎድሮስ ያን ሁሉ ጀግንነት ምንም ሊያውቅላቸው ባልቻለ ህዝባቸው ላይ አውለውት ራሳቸው ለሚስተር ራሳም እንደነገሩት ሁሉ ኢትዮጵያ ንጉሠ ነገሥትነት ወደ መቅደላ ባለቤትነት ብቻ ወርደው ህዝባቸው ብቻ ሳይሆን ከጦር ኃይላቸው አብዛኛው ከፍቷቸው በሚገኙበት ጊዜ በአንድ ከውጭ የመጣ ጦር ድል ሆኖ ጠቅላላው ሁኔታ ሁለቱ ሰዎች ሲመዛዘኑ ናፖሊዮን በአካባቢ ኃይል፣ ቴዎድሮስ በራሳቸው ኃይል የተነሱ ሆነው ሲገኙ ካነሳሳቸው በኋላ ግን ናፖሊዮን የሚመራው ህዝብ ሲኖረው ኢትዮጵያ ቴዎድሮስን ባፈራች ጊዜ መንጋ ሳይኖራት እረኛ አደራጅታ ነበር። ህዝብ ቢኖራቸው ኑሮ ግን ከናፖሊዮንም የበለጠ መንፈስ እንደነበራቸው የሁለቱን አሟሟት ማየት ብቻ ይበቃል። ጀግናው ናፖሊዮን ቦናፓርት ለመጨረሻ ጊዜ ተሸንፎ እድሉ እንደከዳችው ባየ ጊዜ ለእንግሊዝ ዘውድ እንደራሴ የሚከተለውን ደብዳቤ ጻፈ። ልዑል ሆይ፣ አገሬን በከፋፈሏት አጥቂዎችና በአውሮፓ ሀያላን መንግስታት ጥላቻ ተጠቅቼ የወደቅሁት ሰው የፖለቲካ ስራዬን አቁሜ በእንግሊዝ ህዝብ መሃል ለመቀመጥ እንደ ቶሚ ስቴክሊስ ሁኜ መጥቻለሁ። ይህን ከጠላቶቼ መካከል ይበልጥ ሀያል፣ ይበልጥ በባህሪዮ የጸኑ፣ ይበልጥ ለጋስ ከሆኑት ከልዑልነቶ እንደማገኘው ስለማስብ በእንግሊዝ ህግ ስር ተጠብቄ እቀመጣለሁ። ናፖሊዮን ይንደብዳቤ ጽፎም ልመናው ሳይሳካለት ቀረ። ለዚህ ደብዳቤ መጣለት መልስ እንጃው ንጉሰ ነገስትነቱን እንኳሽሮ ጀነራል ቦናፓርት በእንግሊዝ ምድር ላይ አርፈም ወደ ቅድስ ሌሊ ደሴት ይወሰዳል እንጂ የሚል ቃል ነበረበት። አጼ ቴዎድሮስ ግን ጆኒ ስቱት ይባሉ በዚህ ሁሉ ጥቃት ያደረሷቸውን የሀገራቸው ሰዎች ወቅሰው ሀያላኑን ክንድ እንደ ህፃን ልጅ እጅ ሲያንጠለጥል የኖረ እጅ በማንም እጅ የማይጠበቅ መሆኑን ገልጸው ድል ሲሆኑ የራሳቸውን ህይወት ሳይደፈር በራሳቸው እጅ አጠፉት። ቴዎድሮስና ሃይማኖት። አጼ ቴዎድሮስ ፍጹም ክርስቲያን ሰው ነበሩ። ከፉከራዎቻቸው አንዱ የክርስቶስ ባሪያ ወይም የመድኃኔዓለም ባሪያ ማለት እንደነበረ ብዙ ጊዜ ይነገራል። ከዚህም ጋር ኢትዮጵያውያን እስላሞችን ስለ ሃይማኖታቸው አንድም ጊዜ አስቸግረዋቸው አያውቁም ነበር። አጼ ቴዎድሮስ ምንም እንኳ ካህናትን ቢጠሩና ቤተክርስቲያንን በኋለኛው ጊዜ እጅግ ቢደፍሩ ሃይማኖት በህይወታቸው ውስጥ ከፍተኛውን ቦታ የያዘ ነገር ነበር። የመንግስታቸው የውጭ ዓላማ ከተመሰረተባቸው ታላላቅ ነገሮች አንዱ ቱርኮችን መጀመሪያ ከኢትዮጵያ ጠረፎች ቀጥሎ ከኢየሩሳሌም በማባረር የክርስቲያንን ሃይማኖት መስፋፋት ነበር። በክርስቲያን ህግ ከሚስታቸው ጋር በተክሊል የቆረቡ ሰው ነበሩ። እግዚአብሔር ለኔ ለለማኙ ዙፋን እንደሰጠኝ እውቀት እንዲሰጠኝ ጸልዩልኝ እያሉ በእግዚአብሔር ፊት ራሳቸውን ዝቅ ያደርጉ ነበር። ታላቅ ክብር ከነፍስ ጋር ሲመዛዘን ምንድን ነው እያሉ ዙፋናቸው እግዚአብሔር ለሰው ልጅ ካዘጋጀው ሰማያዊ ክብር ጋር ሊመዛዘን የማይችል መሆኑን ይናገሩ ነበር። በአውሮፓ መንግስታት ላይ ያ ሁሉ ሊፈጸምላቸው ያልቻለ ጽኑ ተስፋ ሊኖራቸው የቻለውም በእነዚህ ሀገሮች ያሉ መሪዎች ሁሉ እንደሳቸው ለክርስትና ሃይማኖት የሚጨነቁ ስለመሰላቸው ነበር። ቆንስል ዎልተር ፕላውዴንም ያለ ክርስቶስ እኔ ከምንም ነገር አልቆጠርም፣ ይህን የተዘበራረቀ መንግስት እንዳጣራውና እንዳሻሽለው ተመርጬ ከሆነ ግን ከእርሱ እርዳታ ጋር ይህን እንዳላደርግ ማን ያግደኛል ይሉ እንደነበር ገልጿል። በክርስቲያንነታቸው ስላላቸው ጽናት ዶክተር ሄንሪ ብላንክ የተባለው ራሳቸው አስረው ያቆዩት ሰው ከዚህ የሚከተለውን ይናገራል። ካህናቱን መሐይምናን ስለሆኑባቸው ይጠሏቸውና ይነፏቸው ነበር። ይሁን እንጂ በየትም ሲሄዱ የድንኳን ቤተ ክርስቲያን ሳይዙና አንድ ሰራዊት ቀሳውስት፣ ደባትርና ዲያቆናት ሳያስከትሉ በጭራሽ አይሄዱም ነበር። በቤተ ክርስቲያን ጸግ ሲያልፉም ሳይሳለሙና መቃን መድራፉን ሳይሰሙ በፍጹም አያልፉም ነበር። የቴዎድሮስ የአእምሮ ችሎታና አካላዊ አቋም። ብዙዎች ታላላቅ ሰዎች አንድ አይነት ብቻ ስጦታ የተሰጣቸው አይደሉም። በብዙ ሁኔታ ከሰው የሚበልጡበት የተፈጥሮ ስጦታ ነበራቸው። በድል አድራጊነታቸው የታወቁ ብዙ ታላላቅ መሪዎች ምንም እንኳ በአብዛኛው የዓለም ሕዝብ ዘንድ ስማቸው በጣም ገኖ የሚታወቀው በጦረኛነታቸው ባገኙት ድል ቢሆን፣ እነዚህ ሰዎች በጦረኝነታቸው ካላቸው ችሎታ እኩል የሆነ ወይም የበለጠ ሌላ የተፈጥሮ ስጦታ ታይቶባቸዋል። ለምሳሌ ታላቁ እስክንድር ጦርነት መውደዱ ባይካድም ያሸነፈውን አገርና ያሸነፋቸውን ጠላቶች በግፍ የሚደመስስ ደደብ ጀነራል አልነበረም። ያሸነፋቸው አገሮች አገሩ በዚያ ዘመን የነበራትን ስልጣኔ እየተቀበሉ የሰለጠኑና በመልካም ሕዝብ የሚመሩ እንዲሆኑ የሚጣጣር ራሱ የበሰለ እውቀት ያለው የኪነ ጥበባትና የስነ ጥበባት ስራዎችን ጣዕም የሚያውቅ የሚናገረው ሁሉ እውቀቱንና ታላቅ ሰውነቱን የሚገልጽለት ሰው ነበር። ዩልዮስ ቄሳርም እንደዚሁ የተጣራ ሰው ነበር። ሰይፉን ወደ አፎቱ ከቶ ብዕር ባነሳበት ጊዜ በዓለም ውስጥ የእሱን ያህል ዝና ያላቸው ሶስት መጽሐፎች ጽፏል። በድል አድራጊነት ብቻ ሊመሰረት አይችል የነበረውን የሮማ የቄሳር ግዛትም መልካም በሆነውና በበጎ መንፈስ ጭምር የማሸነፍ ጠባይ በነበረው አስተዳዳሪነቱ መስርቶት አልፏል። ሌሎችም በጦረኝነት የታወቁት እንደ ቀዳማዊ ናፖሊዮን፣ ታላቁ ፍሬድሪክ፣ ታላቁ ጴጥሮስ የድል አድራጊነትም ጥም ያዘው ተራ ወራሪ ከሆነ የጦር መሪ እጅግ የሚለዩበት ከፍ ያለ የመንፈስ ትልቅነት ነበራቸው። ነገር ግን አንድ ጸሐፊ የዓለም ሕዝብ ከጠቃሚዎቹ ሰዎች ይልቅ ለአጥፊዎቹ የልግስና ጭብጨባ ይሰጣል እንዳለው ሁሉ እነዚህን ታላላቅ ሰዎች በአሰቃቂዎች የጦር ሜዳዎች በፈጸሙት የገዳይነት ሙያ ከልክ በላይ ሲያደንቃቸው፣ በሰላም ጊዜ ለፈጸሟቸው ከፍተኛ ሙያዎች ከምስጋና የተቆጠበ ነው። የኛው ታላቅ ሰው አጼ ቴዎድሮስም ጦረኛነታቸውና በኋለኛው ጊዜ በአገራቸው ላይ ያደረሱት ጥፋት ተጋኖ ሲነገርላቸው ብዙ ታላላቅ ጦታዎቻቸው ለአገራቸው ሰዎች ጎልተው ሳይታዩ ተውጠው ቆይተዋል። አጼ ቴዎድሮስ እንደ አካላቸው ኃይል የጠነከረ የአእምሮ ኃይል ነበራቸው። በዘመናቸው ከፍተኛ እውቀት ሆኖ ይገመት የነበረውን የሀገራቸውን ትምህርት በጥልቅ ከማወቃቸው በላይ አረብኛ አጣርተው የሚያውቁ ሰው ነበሩ። የአረብኛ ቋንቋ ችሎታቸውን ስሙ የማይታወቅ ኢትዮጵያዊ ጽፎት ኢጣሊያዊው ፕሮፌሰር ፉሴላ ያሳተሙት መጽሐፍ አረብኛ ትንሽ ይሰሙ ነበርና ብሎት ሲያልፍ በአረብኛ ቋንቋ ያነጋገራቸውና ወደ አረብኛ የተተረጎመ ደብዳቤያቸውን ትርጉም በአረብኛ ራሳቸው ሲያርሙ ያዩዋቸው እነ ሚስተር ራሳም ጥልቅ የሆነ የአረብኛ ቋንቋ ችሎታ እንደነበራቸው ገልጸውታል። ከዚህም ጋር ከፍተኛ የግጥምና የንግግር ችሎታ የነበራቸው ሰው ነበሩ። ለምሳሌ እጅግ የሚወዷቸውና ታላቅ ድጋፋቸው የነበሩት ባለቤታቸው እቴጌ ተዋበች የሞቱባቸው ጊዜ ሲያለቅሱ የገጠሙትን እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስትናት ገረድ እጅግ ሙያ አዋቂ ዛሬ ተቀበረች መድኃኒቱን ምሳ ታበላኝ ነበረች የሚለውን ግጥምና በህዝባቸው ክፋት ተስፋ ቆርጠው የጭካኔ ስራዎችን በሚፈጽሙበት ዘመን እኔ ምን ቸገረኝ ቢበስል ባይበስል ገና ሆዴ ሽሮ ይበላ ይመስል ያሉትን ማስታወስ በቂ መረጃ ነው። እነዚህ ስድስት መስመሮች ለአጼ ቴዎድሮስ የግጥም ችሎታ ቋሚ ምስክሮች ናቸው። በዚህ ሁኔታ በገናቸውን እያነሱ በተቀኙ ቁጥር ፈሶ የቀረውን የግጥም ጎርፍ መገመት አያቀተም። በንግግር ችሎታቸው በኩል ስንመለከት ደግሞ አንዳንድ ጊዜ ሌላውን ቀርቶ ተሳዳቢዎችንም ሳይቀር በግድ የሚያስቅ ነገር ይናገሩ ነበር። ለምሳሌ ቅጥ የለሹ የፈረንሳይ ቆንስል እየዋሸ ሊያሳስታቸው ሲሞክር ስላወቁበት በአገሬ ውስጥ የሚበቁ ዋሾች ስላሉኝ ሙሴ ሌዣን ወደ አገሩ መሄድ አለበት ብለው አባረውታል። በብዙ ሁኔታ ያስቸገሯቸውን የቤተ ክህነት ሰዎችም ራሱን ታጣቂ ወገቡን ሰባቂ እያሉ ይሳደቡ ነበር ይባላል። የእስክንድሪያው ፓትርያርክ አባ ቄርሎስ የኢትዮጵያን ለመጎብኘት መጥተው በነበረበት ጊዜ ከሃይማኖታዊው መልእክታቸው ይልቅ የግብፁ እንደራሴ የሰይድ ፓሻ መልእክተኛ ነኝ በማለት የሱን ጉዳይና ስብከት የሚመለከት ነገር አጥብቀው ሲከታተሉ ስላዩዋቸው በነገሩ ተገርመው ያደረግንልዎት የክብርና የወዳጅነት አቀባበል ሁሉ ስለ ክርስቶስ ፍቅር ወይ ስለ ሰይድ ፓሻ ታማኝነት ያደረግንልዎት ይመስሎታል በማለት አንጀት የሚያሳርር የአሽሙር ጥያቄ አቅርበው ፓትርያርኩን አበሳጭተዋቸዋል። ቀደም ሲል ኢትዮጵያ ውስጥ በሚስዮናዊነት የቆዩትና በኋላ በኢየሩሳሌም የፕሮቴስታንቶች ጳጳስ የነበሩት ዶክተር ሳሙኤል ጎባት የሃይማኖት መጽሐፍ ስጦታ በላኩላቸው ጊዜ ዶክተር ጎባት በእጄ ያለውን ነገር ከሚልኩልኝ ይልቅ አንድ ሳጥን የእንግሊዝ ባሩድ ቢልኩልኝ ይበልጥ ደስ ባለኝ ነበር ብለዋል። አጼ ቴዎድሮስ በአገራቸው ጉዳይ እጅግ የበሰለና ከማንኛውም ኢትዮጵያዊ የተሻለ እውቀት የነበራቸው ከመሆኑ በላይ በነ ጆን ቤል እና በነ ክላውዲና ማካይነስ ስለተቀላላው ዓለም ሰፊ ዕውቀት አግኝተው ስለነበር ብዙ ኢትዮጵያውያን በስህተት እንደገመቷቸው አገራቸውን ለማጥፋት የተፈጠሩ ሰው አልነበሩም። ያዚህ ቴዎድሮስን ተቀላላ ትልቅነት ባጭሩ ለመግለጽ በነገሱበት ጀምሮ እስከሞቱበት ጊዜ ድረስ በተጋቸው የኖረው ኮንስል ክላውደን ያምሮና ያካል ተንካሪያቸው ድካም አይሰማውም። መንፈሳቸውና ያካላቸው ድፍረት ወሰን የለውም። ሰርተው አይታክታቸው ቀንም ይሁን ሌሊት የሚያርፉት በትንሹ ነው። አሳባቸውና የቋንቋ አገላለጻቸው የተጣሩና ባጭሩ ለመረዳት የሚቻሉ ናቸው። ማመንታት በሳቸው ዘንድ አይታወቅም ብሏል። ሄንሪ ብላንክም ስለሰውነት አቋማቸውና ስለተቀላለ ሁኔታቸው የሚከተለውን ጽፏል። በ1859 ዓመተ ምህረት ለመጀመሪያ ጊዜ ሳያቸው እድሜያቸው ወደ 48 ዓመት ይሆናቸው ነበር። የሰውነታቸው ቀለም ከአብዛኛዎቹ ያገራቸው ሰዎች ይበልጥ ጠየም፣ አፍንጫቸው ሰግደድ ያለ ነበር። አፋቸው ሰፋ ያለ ሲሆን ከንፈሮቻቸው በጣም ትንንሾች ነበሩ። የሰውነታቸው መጠን መካከለኛና በጣም ጠበቅ ያለ ከጡንቻማነት ይልቅ ብርቱነትና ጠንዛዛነት የሚታይበት ነበር። በፈረስና በጦር ውርወራ ማንም የማይወዳደራቸው በእግር ሲጓዙ እነዚያን የብርቱ ብርቱ የሆኑ ተከታዮቻቸውን የሚያደክሙ ሰው ነበሩ። አይኖቻቸው ጥቂት ጎድጎድ ብለው ለስላሳና በቡሀር አይኖች ላይ የሚታየውን የመሰለ መኩለጭለጭ የሚታይባቸው ስለሆኑ በመልካም ሁኔታ ላይ ባሉበት ጊዜ አንድ ሰው እነሱን ሲያይ ሰውየውን እንዲወዳቸው ያደርጉታል። በተቆጡ ጊዜ ግን እነዚያ አይኖች ደም ለብሰውና በቁጣ ተቃጥለው ሲታዩ እሳት የሚተፉ ይመስሉ ነበር። ንጉሱ የቁጣ መንፈስ ባደረባቸው ጊዜ ጠቅላላ ሁኔታቸው አስፈሪ ነበር። ጠየሙ ፊታቸው አመድ የመሰለ ንጣት ያለብሰዋል። የተገጠሙት ስስ ከንፈሮቻቸው ባፋቸው ዙሪያ ትንሽ ነጭ መስመር ያለ መስለው ይታያሉ። ጠጉራቸው ቀጥ ብሎ ይቆማል። በጠቅላላው የሚታይባቸው ሁኔታ ሁሉ ለመቆጣጠር ለማይቻልና እጅግ አስጊ ለሆነ ቁጣ ዋና ምሳሌ ነበር። ይሁን እንጂ ይህ ሁሉ ሆኖ ሰዎችን በማግባባት ጥበብ ማንም አይደርስባቸውም ነበር። ከሚሞቱበት ጊዜ ጥቂት ቀኖች ቀደም ብሎ በተገናኘናቸው ጊዜ እንኳ ያንተ ንጉሥ ክብርና ግርማ አልተለያቸውም ነበር። እጅግ በነጠረ ታላቅ ሰው ላይ ሊታይ የሚችል የወዳጅነት መንፈስና ከመልካም ትውልድና አስተዳደግ የሚገኝ ከፍተኛ ባህሪ ይታይባቸው ነበር። ፈገግታቸው ሰውን በጣም ይማርክ ነበር። ቃሎቻቸው ጣፋጮችና ጸጋን የተሞሉ ነበሩ። ይህን ያየ ሰው እኒህን ትሑትና ፍቅርና ጸጋ የለበሱ ንጉሠ ነገሥት በውስጣቸው ያለውን አመፅ ደብቀው የሚታዩ ፍጹም አታላይ ሰው ናቸው ብሎ ለማመን ችግር ይሆንበታል። እኒህ ሰው ለአንድ አይነት ነገር ተው ብለው ሳይለምኑና ምክንያት ሳይኖር የጭካኔ ወይም የተንኮል ሥራ በፍጹም ሰርተው አያውቁም። ይኸውም የሚሰሩትን ሁሉ በፍርድ መንፈስ ተመርተው እንደሰሩት ለመግለጽና ለማሳመን ነው። እርግጥ ነው ይህ ሰው ምክንያት ብለው አቀረቧቸው የሚሏቸው ነገሮች ካስከተሉት ጥፋት ጋር አይወዳደሩም። ይሁን እንጂ ምክንያቶችን ትንሽ ቢተችም የቴዎድሮስን ትልቅነት አልካደም። አጼ ቴዎድሮስና የውጭው ዓለም። አንዳንድ ሰዎች እንደሚገምቱት አጼ ቴዎድሮስ ስለ ውጭው ዓለም ብዙ የማያውቁ የነበሩ ሰው ይመስሏቸዋል። ከዚህም ጋር ንግሥት ቪክቶሪያን ላግባ ዓለምን እወራለሁ ብለው ነበር እያሉ ይናገራሉ። የቤልንና የክላውዴንን ነፍስ ይማርና አጼ ቴዎድሮስ ዓለምን ጥሩ አድርገው ነበር የሚያውቋት። ንግሥት ቪክቶሪያን ላግባ አሉ የሚባለው ወሬ ሙሉ በሙሉ ሐሰት ነው ሲል ቴዎፍሎስ ዋልድማየር አጭርና ቁርጠኛ በሆነ ቃል ክዶታል። ለዚህ ተረትም መነሻም መረጃም የለውም። ለንግሥቲቱ በጻፏቸው ደብዳቤዎች ለዚህ ወሬ ፍንጭ የሚሰጥ ምልክት የለም። ወደ ንግስት ቪክቶሪያ ለምን እንደተነበሩ ለማወቅ የሚፈልግ ክላውዲን እና ቤብ የማን ዜጎች እንደነበሩ ሊረዳ ይገባል። ከዚህም በቀር ለፈረንሳይ ንጉስ ናፖሊዮን ሶስተኛና ለሌሎችም ታላላቅ የአውሮፓ ንጉሶች ደብዳቤ ጻፉት ሚስት ፈልጉልኝ ብለው ስላልሆነ የንግስት ቪክቶሪያ ስቴት መሆን የቴዎድሮስን ዓላማ ለማቃወስ ምክንያት ሊሆን አይገባም። ዓለምን ለመውረር ያስቡ ነበር ስለሚባለውም ሚስስ ፕላት እንግሊዝንና ፈረንሳይን ለመውረር ይፎክራል ብላ ጽፋ ስትልክ በተያዘ ደብዳቤ ላይ ነገሩ ሲገኝ እናንተ አውሮፓውያን ለምንድን ነው እንደዚህ የምትዋሹ? እኔ እንዴት እንግሊዝንና ፈረንሳይን ልውጋላለሁ? እኔ ደሃ መሆኔንና እንግሊዝና ፈረንሳይ ጥቂት መርከቦች ልከው እንደሚያቸንፉኝ አውቃለሁ ብለው ራሳቸው ተናግረውታል። እርግጥ ነው የሀገራቸውና የሃይማኖታቸው ጠላት የነበሩትን አረቦችና ቱርኮች ለመውጋት ያስቡ ነበር። ለዚህም ቢሆን አገራቸው በጠላቶቿ የተከበበችና በር የሌላት መሆኗን ስለሚያውቁ ከክርስቲያኖቹ የአውሮፓ መንግስታት ጋር እንደ ልብ እየተገናኙ እርዳታ ከማግኘታቸው በፊት ምንም ማድረግ እንደማይችሉ ያውቁት ነበር። ይሁን እንጂ ወደ አገራቸው በወራሪነት ከመጣ ማንንም የሚፈሩ ሰው አልነበሩም። ለምሳሌ ከዚህ የሚከተለውን ቃል ለሙሴ ሌዣን ተናግረዋል። የአውሮፓን መንግስታት የተንኮል ብልሃት አውቀዋለሁ። ለምስራቃዊው ዓለም አንድ ክፍለ ሀገር ለመያዝ በሚፈልጉ ጊዜ መጀመሪያ ሚስዮናውያንን ይልካሉ። ከዚያ በኋላ ሚስዮናውያንን የሚያጠናክሩ ቆንስሎች ይልካሉ። በመጨረሻ የጦር ወታደሮችን ይልካሉ። እኔ በዚህ የምታለል የሂንዱስታን ራጃ አይደለሁም። ከሁሉ አስቀድሞ ወታደሮች መጥተው እነሱን መግጠም እመርጣለሁ። ቴዎድሮስ ታላቁ አስተዳዳሪ። አጼ ቴዎድሮስ ምንም እንኳን ራሳቸው እንደተናገሩት ህዝቡ ራሱ ከሳቸው ደግ አስተዳዳሪነት ይልቅ በዘመነ መሳፍንት ሲሰራበት የቆየውን የጨከነና የውንብድና አስተዳደር በመምረጡ ዓላማቸው ባጭሩ ቢቀጭባቸው ኢትዮጵያ ያቀዱትና በስራ ላይ መዋል ጀምረውት የነበረው አዲስና እጅግ መልካም የሆነ አስተዳደር ለሚታላቅ ሰው የአስተዳዳሪነት ችሎታ ቋሚ ምስክር ሆኖ ይኖራል። ነቃፊውና ጠላታቸው የቁጣ እጃቸውን የቀመሰው ሄንሪ ስተርን እንኳን ስለዚህ ሲናገር ምንም እንኳን እጅግ የበዙና ልዩ ልዩ የሆኑ ስራዎች ቢኖርባቸው ሁል ቀን ብዙ ሰዓቶችን ለፍርድ ስራ መዋልን ከፍተኛ ቁም ነገር ያለው ሃይማኖታዊ ተግባራቸው አድርገው ስለሚሰሩበት በከተማም ሆነ በጦር ሰፈር ፍትህ ጃንሆይ የሚሉ እጅግ የበዙ ከሳሾችና ተከሳሾች አሰቺ ጩኸት ጆሯቸውን ሲሰነጥቀው ይውል ነበር ይላል። አጼ ቴዎድሮስ ሌባና ቀማኛን አጠፉ። ባሪያ እያሉ በሰው መነገድ እንዲቀር አደረጉ። ወታደርና ሹም ሁሉ በደሞዝ እንዲተዳደርና የሰላማዊ ህዝብ ሰላምና ንብረት በማንም እንዳይደፈር ጉቦ መማለጃ የሚባል ነገር ጨርሶ እንዲጠፋ አደረጉ። እያንዳንዱ ኢትዮጵያዊ በትንሽም ይሁን በትልቅ ጉዳይ ወደ ራሳቸው እየቀረበ አቤቱታውን በማሰማት ፍርድ ያገኝ ነበር። ለብዙ ክፉ ጠላቶቻቸው ፍጹም ይቅርታ ያደርጉ ነበር። ህዝብን በድለው ካገኟቸው ወዳጆቻቸውንም ያለ ምህረት ቀጥተዋል። ወታደር ባላገሩን ቢዘርፍ 37ቱን ቆረጧቸው ሲሉ አለቃ ዘነብ ጽፈዋል። አጼ ቴዎድሮስ እንደ ታላቅ አስተዳዳሪነታቸው እጅግ ሰፊና የአንድነት መንፈስ ያለበት ልብ ነበራቸው። አንድ አድራጊው ንጉሠ ነገሥት የኢትዮጵያ መሳፍንት በራሳቸው ሰራዊት ኃይል ብቻ በየተራቸው መጥተው አገራቸውን በእጃቸው ከያዙ በኋላ አንዳንድ ድል አድራጊዎች እንደሚሰሩት ግዛቱን ሁሉ አብረዋቸው ለተንገላቱ ሰዎች ብቻ እያከፋፈሉ አልሰጡም።
የባንዲራ ታሪክ በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስም ከቶ ያውቅም ነበር። የዚያን ቀን ለሊት ግን እንደ ነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበቻሊ ግን ልታነቃው አለች። ካሳ መከታዬ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥህ ብሎ ባፈስ ሲንከራተት የጎረፍከው ራስ አውቃለሁ ጌታዬ የንቅልፍህ የረፍትህ ያንጀትህን ጠላት ይቹ ሀገርህ ናት። ደግሞ ምን አባቱ እንቅልፍህ ሲቅርብህ ወዴት ታውቀውና ጣሃን የማንቃት አድርጎት ሲያበቃ ምንን ታርፈዋለህ ይሄው ጉበት ካደል ሀገር ስታቀና እንቅልፍ ሲቀርብ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይሄ ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ ተመስገን ከማለት ውጭ ተስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይዤ ልማልለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር እስኪ መላካለሽ ተዋቡ ካንቺ እንኳን ልበደር በማተብ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ በርከና ባሮ ተከዜ ጉማራ በየውሎጊያ ሁሉም ገንዘባ ነው የትኛው ተይቱ በልጦብኝ በየትኛው ድማልላ ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በየው አማራ በመጥሩ አይተቀለበበ ሁሉ በስሙ ነው የሚጠራ አለች ተዋቡ አሁን ሰላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልተሎ በልካሳ አሽከራ አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃቱ አምስት ስድስት ጊዜም እንደዚያ ዋክባው እሷው ነድፋ እሷው ባስታ እሷ አድርታ እሷው ፈትላ ባመጣቸው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅ ተተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበሽ ገና እንኳን በወጉ የወጉን እጅ መንሳት ሰጥቶም አልጨረሰ እሰይ የኔ አንበሳ እንተስፊች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገር ሰማይ ስትፈልቅ የቅርቡ የሩቁም እኩል እንደሚያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥልቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ ተማለት ተዋበች ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱም ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ተዘጋለ የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሀሳቡን ባንድ ስለዋለ ካሳ ፈገጋለ መቶ 45 አመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቁር እግር አህመድ ያማረኛ ሰማይ ሳይቀላ ባግባቡ ሳይፈጅር አህመድ የቦካለ የንጋት ስግደቱን አፈላምቶ አቅቶ ልክ ፊቱን ይያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ የፈረሶች ኮቴ ደጅን ሲረመርም የሰማው አህመድ ልቡ ድንግጣለ እንዲህ በማለዳ የሚደርስ ደጅ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቱን ያዘኝ ዳሩን ልንጂ እንዴት አደራችሁ ይሄን ድምጽ ያውቃል ይበልጥ ተሸፈረ ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜን አለ ከተስ ሲባል ከቶ ከመይሳው ጋራ አብሮ የዘመተ አንድ ወንድም ነበረው ያ ወንድም ሞተ ጌቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቀዋለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለ እንደሱም አይደል ገብርዬ አቋረጠው ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጆር ቅጥሳለው ዓለም እንዴት አንድና ፎድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ብረገም ነው እንጂ ከተፍሲር ከትቼ እንደዛ ወንድሜ ከመይሳው ጋራ ጎንም ማለሰለፍ ይቆጭ ነበር ይሄው ዛሬ ግና አላህ ያለለታ አላገር ስራ ሲለኝ ረብ ያለው ስራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ከዚህስ በኋላ አህመዴ ሸለለ አህመዴ ፎከረ በደስታ ሰከረ በደስታ ለቀሰ ሩጦ ቤቱ ገባ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራ ስለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ተሎ ብላ ዝልካ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት ሶስት ሰዓትን ማነሰጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓትን ማነሰጀ ተጠቅሞ ከዳት ወጦ በቄት ተሸልሞ አህመድተኛ ምስቱ ጋማው ላይ ወጦ እሱ ሲቆለቁል በቆሎው ኑሮ ሲሮጥ 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 ደረሰ ማርያም ላይ ደርሰው ፈጣው ሲቀልጥ እዚያ መሃል አለፈው አህመድ ለለይሰው ባንዲራውን ሲሰጥ ሰዓትም አልፈጨ ለይሰው ደሳለው ይወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው ተባረክ ትጅን ቆርጥማ ታንካው በሆዱ መረቀው ሐሳ ዞሮ ሄደ አህመድ ተጣራ ለይሰው ዞር አለ ባንዲራው ሲሰራ ተርፎ ስለነበር ብዙ ያህር ጥለት ካቁማዳው አውጥቶ እሱ ዘረጋለት ሐሳ የዚህንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑን ርቃት ተባረክ እጅህን አይንካው ቁርጥማት ባፉን ደግማ የጎንደር አዝማሪ በእና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይል ነበር።
ሀገር ነው ሀገር ነው ባፈደ ካደታ